ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሃማቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የጀግናው ገራፊ መዝገብ በሚል ርዕስ የቀረበውን ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። ሰሞኑን በመስራቅ ኢትዮጵያ በተፈጠረው ችግር ምክንያት እየተካሄደ ያለው ግድያና እየደረሰ ያለው የዜጎች መፈናቀል አሁንም ያልበረደ መሆኑ ታውቋል። በሶማሊያ አካባቢ ካሉ ከተሞች የተፈናቀሉ ኦሮሞዎች ቁጥር ከ70 ሺህ ማለፉን የወያኔ ባለስልጣኖች ለዜና ተቋሞች በሰጡት መግለጫ ያመኑ ሲሆን በብዙዎች ዘንድ ግምቱ ከ100 ሺህ በላይ መሆኑ እየተነገረ ነው። ኦሮሞ አካባቢ የተባረሩትን ሶማሊዎች ቁጥር አንዳንድ ያገዛዙ ባለስልጣኖች በ300 ደረጃ ሲያስቀምጡት ሌሎች ደግሞ ከ1000 በላይ መሆኑን ይገምታሉ። ሰኞ ብቻ ከጅጅጋ ከተማ 1500 ኦሮሞዎች በላይ መፈናቀላቸውን አንዳንድ ምንጮች ጠቅሰዋል። ሶማሌ ክልል በጃርሶና በገሪ ጎሳዎች መካከል በተነሳ ግጭት 5 ሰዎች ሲሞቱ ሌሎች 6 መቁሰላቸውን ያንድ የቀበሌ የጸጥታ ኃላፊ መገደሉን የሚገልጹ ዜናዎችም ተደምጠዋል። በደቡብ ኢትዮጵያ ባሌ ዞንም ከሁለት ቀን በፊት በሶማሌ ፖሊስ ጥቃት 16 ሰዎች መገደላቸው ተነግሯል። በተያያዘ ዜና አዲስ አበባ የሚገኘው የአሜሪካ ኤምባሲ በምስራቅ ኢትዮጵያ የደረሰው የዜጎች ግድያና መፈናቀል ያሳሰበው መሆኑን ገልጾ የወያኔ አገዛዝ ስለ ጉዳዩ ጥልቅ ምርመራ እንዲያካሄድና ጥፋተኞችን ለፍርድ እንዲያቀርብ ጠይቋል። የአሜሪካ መንግስት ወያኔን ወደ ስልጣን ከማምጣት በተጨማሪ ላለፉት 25 ዓመታት በገንዘብ፣ በቁሳቁስ፣ በስለላና መረጃ ወዘተ ሲያጠናክር መቆየቱ ግልጽ ነው የሚሉ ክፍሎች በእንዲህ አይነቱ ጉዳይ ላይ የሚያወጣው መግለጫ የለበጣ ከመሆን አያልፍም ይላሉ። የአሜሪካ መንግስት በእርግጥ የህዝብ ስቃይ የሚያሳስበው ከሆነ በአገዛዙ ላይ ጠንካራ እርምጃ በመውሰድ ህዝብ የስልጣን ባለቤት እንዲሆን ማድረግ ይችል ነበር በማለት አስተያየታቸውን ይሰጣሉ። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለፍነተ ዲሞክራሲ ባስተላለፈው መልእክት በምስራቅ ኢትዮጵያና በሞያሌ አካባቢ ወያኔ የቀሰቀሰው የእርስ በርስ ግጭት ላደረሰው የበርካታ ህይወት መጥፋትና የዜጎች መፈናቀል ዋናው ተጠያቂ ወያኔ ነው ሲል ከሷል። ጭፍጨፋውን ካካሄደው የኦጋዴኑ ልዩ ኃይል በስተጀርባ የቆመው ወያኔ ነው ያለው ይህ የኮሚቴው መግለጫ ከጅጅጋ የተፈናቀሉት እንዲሁም የተገደሉት ኦሮሞዎች፣ አማራዎችና ጉራጌዎች በሙሉ የወያኔ ሰለባ ናቸው ብሏል። በአወዳይ፣ ጅጅጋ፣ ጭናክሰን ወዘተ የፈሰሰ የንጹሃን ደም የወያኔን ወንጀለኛነት ቁልጭ አርጎ የሚያሳይ ነው ያለው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ህዝብ ለወያኔ ተንኮል ሰለባ ሳይሆን ከእርስ በርስ ግጭትና ግድያ እንዲቆጠብም ጥሪ አድርጓል። በወያኔና በልዩ ኃይል ስለተጠቃውም ወገን ያለውን ድጋፍና አንድነት ገልጿል። ወያኔ ይህን የሚያደርገው ህዝብን እርስ በርስ በማጋጨት የመጣበትን ህዝባዊ አመጽ አቅጣጫ ሊያሳጣና በሌላ በኩል ደግሞ እኔ ከወደኩ ኢትዮጵያ ትጠፋለች የሚለውን ቅስቀሳውን ተቀባይነት ለማስገኘትም ነው ተብሏል። በዚህ ዓመት መስከረም 21 ቀን በሚካሄደው የኢሬቻ በዓል ላይ አገዛዙ ከኃይል እርምጃ እንዲቆጠብና እንዳለፈው ዓመት የዜጎች ግድያና አካል ጉዳት እንዳይከተል ከፍተኛ ጥንቃቄ ማድረግ አለበት በማለት ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተንከባካቢ ተቋም መስከረም 8 ቀን ይፋ ባደረገው ዘገባ አሳስቧል። ድርጅቱ በቪዲዮ አስደግፎ ባወጣው ባለ 33 ገጽ ዘገባ ውስጥ ባለፈው ዓመት በኢሬቻ በዓል የተሰባሰቡት ሰዎች ያሰሙት ሰላማዊ ተቃውሞ ያልጣማቸው የወያኔ የጸጥታ ኃይሎች፣ የአጋዚ ወታደሮች በጥይት እሩምታ ዜጎችን የገደሉበት ሁኔታ ያለ መሆኑን ገልጾ በተከተለው የሽብርና የግርግር ሁኔታ በበዓሉ ላይ የነበሩ ሰዎች እርስ በርስ ተጋፍተው የህይወት መጥፋትና የአካል መጎዳት ሊከተል ችሏል ብሏል። ባለፈው ዓመት በጸጥታ ኃይሎች የተወሰደው ያልተመጣጠንና የማያስፈልግ እርምጃ ዘንድሮም መደገም የለበትም በማለት ድርጅቱ ያለውን አቋም ገልጿል። ድርጅቱ ከ50 በላይ የሆኑ ሰዎችን በማነጋገሩ ጥልቅ ምርመራና ሰፊ ጥናት በማካሄድ ባቀረበው ዘገባ ጥያቄ ከተደረገላቸው ሰዎች መካከል በርካቶቹ በወታደር ጥይት የተገደሉ ሰዎችን በዓይናቸው ያዩ መሆናቸውን በመግለጽ የምስክርነት ቃል መስጠታቸውን ገልጾ
ሌሎች ደግሞ በፍርሃትና በሽብር ሲሮጡ እርስ በርስ በመገፋፋት ከገደል በመወርወርና እንዲሁም ባህር ውስጥ በመግባት ህይወታቸውን ያጡ መሆናቸውን ዝርዝሮ ዘግቧል። አገዛዙ የራሱ ፍጡር በሆነውና ታማኒነት በሌለው በሰብአዊ መብት ኮሚሽን በሚባለው ድርጅት ካቀረበው ዘገባ ሌላ ነጻና ገለልተኛ የሆነ አካል ተሰይሞ ጉዳዩ እንዲመረመር የቀረበለትን ጥያቄ በተደጋጋሚ ውድቅ ከማድረጉ ሌላ ያገዛዙ ጠቅላይ ሚኒስትር ተብዬ ለፍርድ መቅረብ ያለባቸውን የጸጥታ ኃይል አባላት በህዝብ ላይ ላካሄዱት ጭፍጨፋ ምስጋና ሲያቀርብ ታይቷል ብሏል። ባለፈው አመት አገዛዙ የወሰደው ኢሰብአዊ እርምጃ በዚህ አመት እንዳይደገም አገዛዙ ከፍተኛ ጥንቃቄና በራሱ ላይ ማዕቀብ ለማድረግ መዘጋጀት ይኖርበታል ሲል Human Rights Watch አስጠንቅቋል። የወያኔው የጦር አለቃ ሳሞራ ዩኑስና ጨፍሮቹ ወደ ካርቱም ዘልቀው ከሱዳን ከፍተኛ ወታደራዊ ባለስልጣኖች ጋር ውይይት ያካሄዱ መሆናቸው ታወቀ። ውይይት ካካሄዱባቸውና ስምምነት ከደረሱባቸው ጉዳዮች መካከል በወሰን አካባቢ ያለው ጸጥታ እንዴት በሁለቱ ወገኖች የተቀናባበረ የተባበረ ተግባር ሊጠበቅ እንደሚገባውና በወሰን አካባቢ የተቃዋሚ ኃይሎችን እንቅስቃሴ ለመግታት መወሰድ ስላለባቸው እርምጃዎች በሚሉት ጉዳዮች ላይ መሆኑ ተገልጿል። ወያኔ ሰፊ የሆነ ኢትዮጵያን ወሰን አካባቢ ለሱዳን ካስረከበ ወዲህ በአካባቢው የሚነሳውን የህዝብ እንቅስቃሴ ለመግታት ያሰማራቸው የጸጥታ ኃይል አባላት ከሱዳን ወታደሮች ጋር ሆነው በህዝብ ላይ ከፍተኛ አፈናና ግድያ ሲያካሂዱ መቆየታቸው ይታወቃል። ከወላጆቹ ባንድ በኩል የሱዳን ደም አለበት ተብሎ የሚነገርለት ሳሞራ ዩኑስ ለሱዳን ላደረገው አገልግሎት ከሱዳኑ ፕሬዝዳንት ከፍተኛ ሽልማት የተሰጠው መሆኑም ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቀርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታየ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬ መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከም ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስፍሳ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ለትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትሚፈጽም ናደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ከፊቴ ልከላው ብሞክር ክፉ ክፉውን የእናቴን መከራ እሾህ ጉልጥምቱን የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ Thank you.
እጽፈው ነበር እጽፈው ነበር አመሮን ጨምቄ እከትበው ነበር ግራ ቀኝ አይቼ ቁልቁለት ወርጄ ዳገትም ወጥቼ ነግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነክተው እንዲቆሙ እፈልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን እጠግነው ነበር የሰለሰለውን አቀናው ነበር የተጣመመውን ታዲያ ምን ያደርጋል ወገኔ ለስልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣምባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር ሰው አውቆ ከተኛ መሬቱ አይናገር ልቁምብህ ስለው ረግረጉ እየከዳ ወለላው እያለ ድፍርሱ ተቀዳ ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለው ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ ጀግንነት የማያውቅ የክህደት ቁንጮ ልታገል ነው ይላል ዶራሩን ጨብጦ ዞር በሌለው ነበር ታሪኩን ተንትኜ ተልእኮውን ጭምር ለአደባባይ ብዬ ያልሆነውን ሆንኩኝ የሌለውን አለኝ እያለ ሲያቅራራ መች ዘለው ነበር እውነቱ ሳይወጣ ሁኔታው ሳይጣራ ታዲያ ምን ያደርጋል አድማጩ ለስልሶ ያለበት እንዳለ ውዥንብሩ ነግሶ የባዕድ ተልእኮ የተሸከመውን ለሚንቃጨል ሳንቲም ውሎ ያደረውን ከእውነተኛ ታጋይ መለየት ካቃተው መሥዋዕት ከፋዩን ማየት ከተሳነው አገር ማለት ያቁም ፍጻሜው ውርደት ነው አገር ማለት ያቁም ፍጻሜው ውርደት ነው ምን አርጌ ልጻፍ ምን ብዬ ልናገር ተደራጅቶ ሳይኖር ተዋቅሮ ሳይገኝ ቦታ ቦታ ይዞ ድርሻውን ሳያደርግ ምን ብዬ ልመነው ታጋይ ነኝ ስላለኝ ዛሬ አንዱን አወዳሽ ነገ ሌላ አምላኪ ቃል ኪዳኑን ማቅ የመምሰል አዋቂ እንደ ግዑዝ መሬት ሲረግጡት ጸጥ የሚል የወላዋይ መንጋ ምሁር ነኝ እያለ በየትም ሲያወጋ አገርና ሕዝቡ እጅጉን ተጎዳ በባዕዳን ሴራ በወያኔ መንጋ ታሪክ የሠራውን ጸንቶ የቆመውን አገር ሕዝቤ ብሎ በፊት ያመፀውን ፍዳና መከራ የተቀበለውን በሕዝባዊ ፍቅር ተቃጥሎ ያለውን እየኮነኑና እያበሻቀጡ አገር መውደድ ካለ ልወቀው ንገሩን እንደዚህ ከሆነ ተበሻቅጦ ትግል ተቆልፎ መኖር በወያኔ ቀመር ከሱ ጋር የሮጡ እሱን ለማሸነፍ የኋላ ኋላ በሱ ለመቀበር የጨዋታው ዘመን አበቃ ከተመ የኢትዮጵያ ሕዝብን በድምፅ መንፈጉ ይህን አበሰረ።
Thank you.
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት እንደሚባለው ከሆነ በጥንቱ ስርዓት በእስር ቤቶች ውስጥ ግርፋት ራሱን የቻለ ያኗኗር ዘይቤ ነበር። የብጥብጥ ልክፍት ባለባቸው ህዝቦች መካከልና በጦርነትና በጥፋት በተፈጠረች አገር ውስጥ ግርፋት እንግዳና የማይጠበቅ ነገር ላይመስል ይችላል። ነገር ግን እንዲህ አይነት ድምዳሜ ላይ ከደረሳችሁ ስህተት ሊሆን ይችላል። ኢትዮጵያውያን ወሲብ ይወዳሉ፣ ግን ስለ ጉዳዩ ማውራትን ይጠላሉ። በወሲብ ጉዳይ ዙሪያ ካለው ሰፊ ምስጢራዊነት የተነሳ ማንም ለራሱ ክብር ያለው ኢትዮጵያዊ ወንድ ከሚስቱ ጋር ፍቅር መስራት ድረስ ራሱን ያዋርዳል ተብሎ አይታሰብም። ኢትዮጵያዊ ሚስቱን ይተኛታል እንጂ ከሚስቱ ጋር ፍቅር አይሰራም። በመሆኑም ፈጣሪ በጨቃ እንደነገሩ ወይም ደግሞ ደስ ሲለው ባማረ ሁኔታ አድቦልብሎ ወደ ኢትዮጵያ የላከን አድርገን እያሰብን ነው ያደግነው። ነገር ግን ምንም ቢሆን ኢትዮጵያውያን ከጥቁር ወይም ከነጮች በተሻለ ሁኔታ የተፈጠሩ አርገው ያምናሉ። ግርፋትንም በተመለከተ ተመሳሳይ አስተሳሰብ ያይላል። ያውም የጥንቱ ስርዓት ከነድክመቶቹ ፍጹም ኢትዮጵያዊ ነበር። በዚያን ጊዜ ማስመሰል እጅግ አስፈላጊ ነገር ነበር። ገደብ የለሽ ስልጣን ያለው ስርዓት ዴሞክራሲ ይባል ነበር። መብትን መገደብ፣ በሕግ መሰረት መስራት ይባል ነበር። ቅጣት ብርቱ ተግሳጽ ተብሎ ይጠራ ነበር። አካፋ ከአካፋ ውጪ ብዙ ነገር ተብሎ ይጠራ ነበር ማለት ነው። አንድ ሰከረም ከሴተኛ አዳሪ ጋር የሚያደርገውን ነገር ከንጉሱ ጋር ሊያደርግ እንደሚፈልግ ለህዝብ ግልጽ በሆነ ቦታ ላይ ጮክ ብሎ ቢናገር ለፍርድ ሳይቀርብ እዚያው ይገደላል። ለዚህም ብቸኛ ምክንያት ሰከረሙ እንዲህ ክብር የለሽ በሆነ ሁኔታ ለማጥቃት ያሰበውን ያጼውን የሰውነት ክፍል በሰው ፊት የመጥቀስን መከራ ፖሊሶች መጋፈጥ ስለማይፈልጉ ነው። ያም ሆነ ይህ ግርፋት ያኗኗር ዘይቤ እንደነበረ ሁላችንም እናውቅ ነበር። ግን ከባድ ምርመራ ብለን ነበር የምንጠራው። በወቅቱ የነበሩ ኃላፊዎችም ክብርነታቸው በደግነታቸው ለወንጀለኞች እንክብካቤና መልሶ መቋቋሚያ በከፈቷቸው እስር ቤቶችና ወህኒ ቤቶች ውስጥ ግርፋት ይፈጸማል የሚሉ ወንጀላዎችን ለመካድ ጊዜም አይፈጅባቸውም ነበር። አብዮቱ ይህን ሁሉ ቀይሬዋለሁ ባይ ነው። ሞት ለግብዝነት በአሁኑ ጊዜ ተወዳጅ የሆነ መፈክር ነው። ልክ ድሮ ዘውድ ናፋቂ የነበሩት በሙሉ እስከዛሬ ድረስ ድብቅ ሶሻሊስቶች እንደነበሩ እንደነገሩን ሁሉ አሁን ደግሞ ከጨለማዎቹ የወህኒና የምርመራ የጀርባ ክፍሎች ውስጥ ያግርታሞችንና የማይናገሩትን የሚያናዝዙ ጀግና ዘራፊዎች ተወለዱ። አንድ ጋዜጣ ቀልብጭ ባለ ሁኔታ እንዳስቀመጠው ወንጀለኛ ወንጀለኛ ነው ምቾት በሚሰጡ የቡርዥዋ ህጎች በማፋጠጥ ወንጀሉን ያምናል ብሎ መጠበቅ ሞኝነት ነው። አብዮታዊ ፍትህ ፈጣን መሆን አለበት። ዛሬ ነገ ማለት አብዮትን ይቀለብሳል። የተያዘው ወንጀለኛ ጥፋቱን እንዲያምን መደረግ አለበት። በዚያ መራራ ትግል ውስጥ አዝማች ክፍለ ጦራችን በጠንካራ ፈልፋዮች ወይም ገራፊዎች የተገነባ ነው። የነዚህ ተዋጊዎች አቅም አብዮቱ ግምት ውስጥ ባስገባ የኤክስፐርት ስልጠና 100 እጥፍ ተደርጎ ሊጨመርላቸው ይገባል። ይህን በተመለከተ በሶሻሊስት አጋሮቻችን እየተደረገልን ያለው እርዳታ የሚያበረታታ ነው። እንግዲህ መጨረሻ ላይ አካፋ አካፋ ተብሎ ሊጠራ ነው ማለት ነው። በመሆኑም 10 አለቃ ይመር ያሬድ ፍርድ ቤት ለመቅረብ ወደ ብረት ቤቷ ውስጥ እንዲገባ ሲደረግ ለክብሩ የተደረገ ግብዣ ላይ ለመታደም እንደመጣ ሁሉ በሰፊው ፈገግ እያለ ነበር። በአቃቤ ሕግና በይመር ያሬድ መሃል ያለው ክርክር ወይም ኋላ ጋዜጦች የጀግናው ገራፊ ጉዳይ ብለው የጠሩት ጉዳይ ሲጀምር ማራኪ ይመስል ነበር። ይመር አጭር ሰው ነው፣ ከአብዛኛው ኢትዮጵያዊ እንኳን ያጠረ። ምንም እንኳን ግርፋት ሲባል ወደ አእምሯችን የሚመጣው በአንድ ምት አጥንት የሚያደቅ የሚመስል ደንደሳም ጭራቅ የሚያክል ሰው ቢሆንም ይመር ግን በተቃራኒው በጣም ደቃቃ ነበር። ቀጭን ከሚባለው በላይ ሸረሪት የሚመስል ወይም ደግሞ የሆነ ወስፋታም ነበር። ቀጥ ያለ አፍንጫ፣ ሰፊ አፍና በጣም ረጋ ያሉ ደጋግ አይኖች ነበሩት። ገና ወደ ብረት ቤቱ እንደገባ ተቀመጠ። እጆቹም በካቴና አልታሰሩም ነበር። ቀጥል፣ ዳኛው አቃቤ ሕጉን አዘዘ። ህዝባዊ ሶሻሊስታዊ መንግስቱ ተከሳሹን ይመር ያሬድን 3 የወንጀለኛ መቅጫ ሕጉን አበይት አንቀጾች በመጣስ ከሶታል። አብዮቱን የሚጎዱ ቃላትን ተናግሯል፣ አንቀጽ 589። ለአብዮቱ እንደሚጠበቀው ታማኝ ሆኖ አልተገኘም፣ አንቀጽ 546። በተጨማሪም ጥፋቱን አላምንም ብሏል፣ አንቀጽ 622። ክቡር ዳኛ፣ ምንም እንኳ ተከሳሹ ለአብዮቱ ሲሰጥ የነበረውን አገልግሎት ከግምት ውስጥ በማስገባት ቀለል ያለ ቅጣት እንዲቀጣ ለመጠየቅ የምንወድ ቢሆንም አብዮታዊ ፍትህ ግን ቁርጠኛና የማያዳላ ነው። በተጨማሪም በተለይ ያውቃሉ ተብለው የሚጠበቁ ሰዎች ላይ ሲሆን የበለጠ ጥብቅ ይሆናል። አውቆና አቅዶ የተቃርኖ መንፈስን ማሳየት በተከሳሹ ላይ ይታያል። ይህ አብዮቱ የማይቀበለው አይነት ብልሹነት ነው። በመሆኑም ህዝባዊ ሶሻሊስታዊ መንግስት በእነዚህ አንቀጾች ውስጥ ያለውን ከፍተኛውን ቅጣት ማለትም ለእድሜ ልክ የወባ በሽታ በሚገኝበት አካባቢ የጠባይ ማረሚያ ውስጥ የጉልበት ስራ እንዲሰራ እንዲፈረድበት ይጠይቃል። በብረት ቤት ውስጥ ያለው ገራፊ ልክ አቃቤ ሕጉ ለክብሩ በተዘጋጀ የሽልማት ስነ ስርዓት ላይ እያቀረበው ያለ ይመስል ሰፊ ፈገግታ አሳየ። ተከሳሹ ጥፋተኛ አይደለሁም ባይ ነው? ዳኛው ጠየቀ። ክቡር ዳኛ፣ ተከሳሹ ለራሱ እንዲከላከል ራሱን እንደ ምስክር እንዳቀርበው ቢፈቀድልኝ ጥፋተኛ መሆን አለመሆኑን እንድንረዳ ያግዘናል አለ ተከላካይ ጠበቃው። ክቡር ዳኛ፣ ባልደረባዬ ተከሳሹን እንደ ምስክር ማቅረብ ከፈለገ ይችላል። ግን በመጀመሪያ አቃቤ ሕግ የጉዳዩን ዝርዝር ማሰማት አለበት፣ ቢያንስ በመዝገብ እንዲሰራ። ቀጥል አለ ዳኛው። አልፎ አልፎ በወፍራም ማህደር ውስጥ የተወሰነ ነገር ስለሚጽፍ ሁሉም የሚያስበው የጉዳዩን ዝርዝር የሚጽፈው ዳኛው እንደሆነ ነው። ክቡር ዳኛ አቃቤ ህጉ ጀመረ። አስራ ለቀይመር ላለፉት 15 ዓመታት በታዋቂው ሶስተኛ ፖሊስ ጣቢያ በገራፊነት አገልግሏል። አብዮቱ ከጀመረ አንስቶ በትርፍ ጊዜም ጭምር በነጻ እየሰራ ብዛት ያላቸውን አናርኪስቶችና ፊውዳሊስቶችን እያንበረከከ ስራውን በቀናይነት ሲሰራ እንደቆየ እቀበላለሁ። የሰው ልጆች ሰውነት እንደ እንጨት ደካማና ጠንካራ፣ ደረቅና ለስላሳ፣ ነገር ግን ሁሉም መጨረሻ ላይ ተሰባሪ ነው ማለቱን ተከትሎ የተወደሰ ስራውን የሚሰራበት መንገድ አናጢው የተሰኘ ቅጽል ስም አስገኝቶለታል። አስራር ቀይመር እንደ አምሳ አለቃ ተሾመ ካለው ሌላው የግርፋት ጀግናችን ተራ የሚመደብ ነው። እንደዚህ ባለ አስደናቂ ሁኔታ ለአብዮታችን የሰራ ሰው መጨረሻው እንዴት እዚህ ብረት ቤት ውስጥ ይሆናል? አቃቤ ህጉ ቆም ብሎ ተከሳሹን ይቅርታ በሚጠይቅ አይነት አስተያየት ተመለከተው። አቃቤ ህጉ ቀጥሎም አስራ አለቃ ይመር የበላይ ኃላፊዎቹን ሻምበል ከሰተንና ሻለቃ እንግዳን በሌሎች ፖሊሶች ፊት ተሳድቧል። ለምን? ምን ብሎስ ነው የተሳደበው? ምስክሮች እንደሰጡት ቃል አስራ አለቃ ይመር ከላይ ከተጠቀሱት መኮንኖች ጋር እሰጥ አገባ ውስጥ ገብቶ ሊበራል ቦቅቧቆች ብሎ ከመሳደቡም በላይ ገራፊዎችን ስራ የሚያስፈታ አብዮት መቀልበስ አለበት በማለት አውጇል። ይህ እንግዲህ የአስራ አለቃ ይመርን የኋላ ታሪክ ባናውቅ ኖሮ በተናገረው ሰው ላይ ቅጽበታዊ ሞት የሚያስከትል ህዝብን የሚያነሳሳ ንግግር ነው። ለምንድን ነው እንዲህ ያለ ንግግር የተናገረው? ምክንያቱም ታላቁ አብዮት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የተከሰሱበትን ወንጀል የሚያምኑ 30 እስረኞች ሳምንታዊ ድርሻውን ማሟላት ባለመቻሉ ነው። ሁላችንም እንደምናውቀው አመታዊውን የአመቱ ምርጥ ህዝባዊ ገራፊ ውድድር ሲያሸንፉ የቆዩት 50 አለቃ ተሾመና 10 አለቃ ይመር ናቸው። 10 አለቃውም ውጤቱን ወደ 42 ማለትም ከ50 አለቃው በ6 ጭማሪ ከፍ በማድረግ በአሁኑ አመት ውድድር ለማሸነፍ እያሰበ ነበር። ይህም በመላው ኢትዮጵያ አዲስ ክብረ ወሰን ይሆናል ማለት ነው። 10 አለቃው ስለ እስረኞች እጥረት አቤቱታ ባቀረበበት ጊዜም በወቅቱ የነበረውን ሁኔታዎች መረጋጋት ምክንያት በማድረግ እንኳን ተጨማሪ 12 ይቀርና የራሱን ሳምንታዊ ድርሻ እንኳን ሊያሟሉለት እንደማይችሉ አስረድተውታል። እንግዲህ በዚህ ወቅት ነው አስር አለቃ ብው ብሎ የተናገራቸውን መርዘኛ ቃላት የተጠቀመው። በተጨማሪም ምንም እንኳን የሰራውን ወንጀል አለመናዘዝ በሕግ የሚያስቀጣ መሆኑንና በመንግስት የተመሰረተ ክስን መቃወም ጸረ አብዮተኛ መናፍቅነት መሆኑን ጠንቅቆ ያወቀ ቢሆንም በፍጹም ችኮነት ጥፋተኛ መሆኑን ተቃውሟል። አምሳ አለቃ ተሾመ ከባድ ምርመራ በሚያደርግበትም ወቅት ስልቶቹን እንዲያሻሽል እየተሳለቀበት በጣት የሚቆጠሩ ቀኖች ናቸው የቀሩህ፣ ለምን ጡረታ አትወጣም? እስካሁን የእስራኤሎችን ስልት ነው የምትጠቀመው? ከምስራቅ ጀርመን ቴክኒክ ይህን ብቻ ነው የምታውቀው? የሚሉ ቅስም ሰባሪ ቃላቶች እያሽጎደጎደበት ያለማቋረጥ ሲተነኩሰው ነበር። ስሜቱ ምንም በማይነካውና መንበርከክ ሲኖርበት የማይንበረከከው አስር አለቃ ምክንያት ትዕግስተኛው አምሳ አለቃ ጭንቅላቱ ለጥቂት ሊነካ ነበር። ይሄ ሁሉ ሲደማመር አቃቤ ህግ የቅጣት ማቃለያ ሐሳቦችን ሁሉ ከግምት ውስጥ እንዳያስገባ ይገፋፋዋል። አቃቤ ህጉ ተቀመጠ። ይህን ሁሉ ጊዜ ተከሳሹ ሐሳብህ ይገባኛል የሚል አይነት መረዳቱን የሚያንጸባርቅ ፈገግታ እያሳየ ነበር። መቶ አለቃ አርሶ ተነሳ። አስር አለቃ ይመረን ራሱን ወደ ምስክር መስሚያው መድረክ ልጠራ ወዳለሁ አለ። ዳኛው ራሱን በመነቅነቅ ስምምነቱን አሳየና የብረት ቤቱ በታጠቀ ፖሊስ ተከፈተ። አስር አለቃ ይመር ወደ ምስክሮች መቀመጫ በማናለብኝነት እየተራመደ ሄዶ ተቀመጠ። በእውነት ለመመስከር የሚደረግ ቃለ መሐላ የለም። ማንም ሰው ቢሆን አእምሮ ጤነኛ እስከሆነ ድረስ ራሱን ለማዳን መዋሸቱ እንደማይቀርና መዋሸትም እንደሚኖርበት ስለሚታመን እንደዚህ ያለ ስነ ስርዓት የጊዜ ብክነት እንደሆነ ሁሉም ሰው ተስማምቷል። አስር አለቃ ይመር ተከላካይ ጠበቃው ጀመረ። በአቃቤ ህጉ የተሰነዘሩብህን ውንጀላዎች አዳምጠሃል። ወታደር ለወታደር አብዮቱ ለስራህ የከፈልከውን መስዋዕትነት እንደማይዘነጋው ላረጋግጥልህ እወዳለሁ። የጉዳይህን ትክክለኛ ሁኔታ ለችሎቱ ለማስረዳት አንዳንድ ጥያቄዎችን ልጠይቅህ።
ንዋያን የጀመርከው መቼና በምን አይነት ሁኔታ ውስጥ ነው? የግራፊክነት ሙያዬን የጀመርኩት በድሮ ስርዓት ከአንድ 15 ዓመት በፊት ነው። ያስራ ለቃው ድምጽ ከፍ ያለ ባይሆንም የገጠሪ አይነት የቅጥነት ቃና ነበረው። በወቅቱ በርካታ ፖሊሶች በዚህ ስራ ውስጥ ነበሩ። ነገር ግን እውነተኛ ባለሙያዎች ሊባሉ የሚችሉት ጥቂት ነበሩ። ለዚያ ነው በዚያ ዘመን አካላቸው የጎደለና ሰውነታቸው የተቆራረጠ ነገር ግን ለመናዘዝ ፈቃደኛ ያልነበሩ እስረኞች በብዛት ይታዩ የነበረው። በሌላ አነጋገር ትክክለኛ ያልሆኑ ድብደባዎችም ተደርገው ውጤታቸው እጅግ አናሳ ነበር። በዚያ ሰዓት ፍርድ ቤቶች ልል ቢሆኑና በክርክር ስነ ስርዓቶች ላይ ብቻ ቢያተኩሩ ኖሮ በርካታ ወንጀለኞች ነፃ ይለቀቁ ነበር። የግርፋት ስልቶችን ለማሻሻል እድል አግኝተ ነበር። እንግዲህ እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። በእውነቱ እስራኤሎቹ የተሻሉ ባለሙያዎችና በበቂ ሁኔታ ጨካኞች ስለነበሩ እኔ እነሱን መርጣለሁ። አሜሪካኖቹ በብዛት ማሽኖችንና ስነ ልቦና የሚሉትን ነገር ይጠቀማሉ። እንደዚያም ሆኖ እንኳን ከኛ ጋር ሲወዳደሩ ሁለቱም ትንሽ ፈሪዎች ነበሩ። የሰጡን ትምህርት እጅግ ጠቃሚ ነበር። ነገር ግን የሚያስፈልገንን ያህል የተግባር ልምምድ ልናገኝ አልቻልንም ነበር። የድሮ ስርዓት ልፍስፍስ ነበር። ያ ንጉሱ የሚከተለው ከፋፍለ ግዛው የሚለው ፖሊሲ አሁን ከምንከተለውና ከትክክለኛው ጨፍልቀ ግዛ ከሚለው ፖሊሲ ጋር ይጣረሳል። ተከላካይ ጠበቃው በመቀጠል በአብዮቱ ምክንያት የሥራ ሁኔታ ተሻሽሏል? በአስደናቂ ሁኔታ አለ አስራ ለቃይመር አይኖቹ በፈገግታ ያበሩ። በድሮ ጊዜ የምንጠቀመው የተወሰኑ ተማሪዎችን፣ የተገንጣይ ደጋፊዎችን፣ የተወነጀሉበትን መፈንቅለ መንግስት አቅደው እንኳን ሳይጨርሱ የተያዙ የዞረባቸው መኮንኖችን ነበር። ምንም ፈታኝ ነገር አልነበረው። ተማሪዎቹ ንጉሱ ላይ ያላቸውን ተቃውሞ በፈቃደኝነት ስላመኑ ግርፋትን የተጠቀምነው ወደፊት ሊፈጽሙ የሚችሉ ተመሳሳይ ተግባሮችን ለማክሸፍ ነበር። መኮንኖቹ ወይም መፈንቅለ መንግስት ፈጻሚዎቹ ወንጀለኛነታቸውን የሚያረጋግጥ በርካታ ማስረጃ በየቦታው ይተዉ ስለነበረ ተጨማሪ ማስረጃ ለመቆፈር ሲባል ግርፋትን መጠቀም አላስፈላጊ ነበር። የተገንጣዮቹ ደጋፊዎችም ተመሳሳይ ነበሩ። ግርፋት የሚገባውን ውዳሴ ያገኘባቸውንና እስረኞችን ጥፋታቸውን እንዲያምኑ ያንበረከኩባቸው ሁለት ወይም ሶስት ሁኔታዎችን አስታውሳለሁ። ነገር ግን እንዲህ አይነት ጊዜያት የደሃ ወጥ ውስጥ ስጋ የማግኘት ያህል ብርቅ ነበሩ። ከአብዮቱ በኋላስ መቶ አለቃ አርሶ ጠየቀ። ነገሮች ተቀየሩ። ስርዓቱ ያንድን ባለሙያ ገራፊ አይኖች በኩራት እንባ የሚሞላ አይነት ሆነ። በያጣጫው ጠላቶች በየአይነቱ ትልቅና ትንሽ፣ ወጣትና ሽማግሌ፣ ወንድ ሴት፣ ከተሜ ጥሬ ገበሬ፣ ከሁሉም አይነት የኑሮ ሁኔታና መደቦች የመጡ ጠላቶች ነበሩ። በህይወት የመቆየትና የጊዜ ጥያቄ ነበር። በቅጽበት አንበረከኳቸው። ይህ ነበር ስንጠብቀው የቆየነው ትዕዛዝ። ግርፋት እንደ እምነት ቃል ማወጣጫ መሳሪያ ከሽብር ራዩ ጋር ተዳመረ። ስራ እጅግ በስቶብን ነበር። በዚህ ጥንቃቄ በሚያስፈልገው ወቅት ነው እንግዲህ እንደኔ ያሉ እውነተኛ ባለሙያዎች በሚፈልገው አይነት ጥብቅ ጭካኔ ጎልተው ማንጸባረቅ የቻሉት። ሶሻሊስታዊ የውድድር ስሜት ለመፍጠርም የኮታ አሰራርና አመታዊ ሽልማቱን አቋቋም። በቀን 4 አናርኪስቶችን ማናዘዝ ይቻላል። ልምዶቻችንንም በማጠናቀር ላይበገርነት ነጥብ በመስጠት ሳይንሳዊ መደምደሚያዎች ላይ ደረስ። መናዘዝ ነፍሳቸውን፣ እምነታቸውን፣ አጠቃላይ ተፈጥሯቸውን መካድ መስሎ ስለሚሰማቸው ባይበገሪነት ደረጃ ከላይ የሚገኙ አናርኪስቶች ናቸው። ይህም በገራቢዎች ዘንድ እጅግ ከፍተኛ ዋጋ ያላቸው ሙያዊ ግብአቶች ስላደረጋቸው የምንችለውን ያህል በርካታ አናርኪስቶች እንዲመደቡልን ፉክክር ጀመርን። በእውነቱ የእስረኞች እጥረት አልነበረም። ፊውዳሎች፣ አናርኪስቶች፣ ተገንጣዮች፣ ሲአይኤዎች፣ አሻጥረኞች፣ ጸረ ህዝብ ባለሹቆች፣ ጸራቢዎች፣ ዱርዬዎች፣ ተሸናፊዎች፣ ትሩትስካይቶች፣ የአረብ የነዳጅ ዶላር ቢሮክራቶች፣ ገብጋባ ገበሬዎች፣ ወዘተ ወዘተ የፈለግነውን መምረጥ እንችል ነበር። ደግሞም የጊዜ ጫና መኖሩ የበለጠ አጓጊ አድርጎት ነበር። በዚህ ታሪካዊ ወቅት የምተኛው እዚያው ጣቢያው ነበር። ለወራት ወደ ቤቴ ሄጄ አላውቅም ነበር። አብዮቱ ሙያህን ወደሚገባው ከፍታ አድርሶታል። አንተም በሚገባ አገልግለሃል። መቶ አለቃ አርሶ በታላቅ ስሜታዊነት ደነፋ። በአጠቃላይ ምን ያህል ውጤታማ እንደነበርክ ልትነግረን ትችላለህ? ውጤታማ ነበር።
ገራፊው በቁርጠኝነት መለሰ። ታስተውሳለህ አዲስ ዘመን ነበር። አብዮቱ ገና አንጭጭ ነበር። እናም ህዝቡ በደፈናው ይቃወመው ነበር። አብዮቱን ከመላው ህዝብ መጠበቅ ቀላል ስራ አልነበረም። ደባዎች መጋለጥ ነበረባቸው። መጠነ ሰፊ ሽብር መካሄድ ነበረበት። ሴራዎች በግራና በቀኝ ይወጠኑ ነበር። በርካታ አይነት ሻጥር በዝቶ ነበር። የውጭ ጠላት ድንበር ላይ እያጠቃን ነበር። አብዮቱ ባጸፋው ማጥቃት ነበረበት። ቅጽበታዊ ያጸፋ ምላሽም ተሰጥቷል። መጠራጠር የለም፣ ምህረት የለም። እኛ ራሳችን እንቅልፍ የማጣትን ስቃይ እየተቋቋም 24 ሰዓት ነው የሰራነው። ተሸንፈን ብንተኛ ኖሮ ጸረ አብዮተኛው ድል ይቀዳጅ ነበር። ስለ ስኬትህ አንዳንድ ምሳሌዎች ልትሰጠን ትችላለህ? አለ መቶ አለቃ ራርሶ። እንግዲህ መቼም አገሪቱ እንዴት በዝናብ እጥረት ስትሰቃይ እንደተነበሰች ታስታውሳላችሁ። የሆነ ተንኮል እንደሆነ ጠርጥረን ነበር። እግዚአብሔር ረግሞናል እያሉ ሲሰብኩ የነበሩ ቄሶች፣ በሌላ አነጋገር እግዚአብሔር መንግስታችንን ይቃወማል ሲሉ የነበሩ ታስረው ወደኛ መጥተው ነበር። በሁለት ሰዓት ውስጥ ሁሉም ቄሶች የአናርኪስቶች ደባ አካል እንደሆኑ ተናዘዙ። ይህን የእምነት ቃል ይዘን ቀደም ብለን ይዘናቸው የነበሩ ወደ 30 የሚሆኑ አናርኪስቶችን በጥያቄ ስናዋክባቸው ሁሉም የፓርቲያቸው ማዕከላዊ ኮሚቴ አባላት መሆናቸውን ተናዘዋል። ሁሉም አሁን የዝናቡ መቆም የፓርቲያቸው አሻጥር መሆኑን አጋልጠዋል። እጅግ የሚያስደንቅ ውጤት ነበርና አናርኪስቶቹ ለድርቁና ለግብርናው ቀውስ ተጠያቂ መሆናቸውን በመግለጽ ጋዜጦች ማውጣታውት ነበር። ከዚያ ደግሞ ታላቁ ሊቀመንበራችን ላይ የተቃጣው የነፍስ ግድያ ሙከራ ነበር። እጅግ ውጤታማ ከመሆናችን የተነሳ በሙከራው ወቅት እስር ቤት ውስጥ የነበሩ 15 አናርኪስቶች በዚያ አስፈሪ ተግባር ላይ ተሳታፊ እንደነበሩ አምነዋል። በመቀጠልም አንዳንድ የመንግስት ህንጻዎች ላይ ጉዳት ያደረሱ የቦምብ ፍንዳታዎች ነበሩ። እንደምታውቁት ተገንጣዮች ኃላፊነቱን ወስደዋል። ነገር ግን እኛ ሁሉም ቦምቡን ያጠመዱት እነሱ እንደሆኑ የተናዘዙ በርካታ አናርኪስቶችን፣ ፊውዳሎችንና በርበሬ ነጋዴዎችን ማንበርከክ ችለን ነበር። በተጨማሪም ጣና ሐይቅን ለመገንጠል የተደረገውን የሲአይኤ ደባና አባይ ወንዝን በመጠቀም የለሙን አፈራችንን መሸርሸር ለማባባስ በግብጾች የተሸረበውን ሴራ ለማጋለጥ ችለን ነበር። ሌሎችንም መጥቀስ እችላለሁ። የሚበቃ ይመስለኛል። ተከላካይ ጠበቃው አቋረጠው። ያናንተ የጀግንነት ስራ ከባድ ችግር ውስጥ እንገባ እንደነበረ ለሁላችንም ግልጽ ነው። ስለ ሙያዊ ስልቶችህ ማብራሪያ ልትሰጠን ትችላለህ? በደስታ። ግርፊያ ማለት ዝም ብሎ መደብደብ ብቻ አይደለም። በቅሎን ዝም ብለህ ልትቀጠቀጣት ትችላለህ፣ ግን ልታናግራት አትችልም። ግርፋት ውጤታማ እንዲሆን የሰው ልጅን ሰውነት ደካማ ጎኖች እና የምትገርፈውን ሰው ማንነት ማወቅ አለብህ። ደግሞም ግርፋት የሚያመጣቸውን ቁጥር የለሽ ውጤቶች ሁሉ ለመፈተሽ ዝግጁነት ሊኖርህ ይገባል። በፊት እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። አሁን ደግሞ ሩሲያውያን፣ ኩባውያን፣ የምስራቅ ጀርመናውያን መምህራን አሉን። በተጨማሪም የራሳችን ባህልና ታሪክ አለን። አባቶቻችን ከፍተኛ ዋጋ የሚሰጠው የሁከትና የብጥብጥ ውርስ ትተውልናል። ወፌላላ ስስ ብልቶችን በኤሌክትሪክ መጥበስ፣ በጥፍሮች ውስጥ መርፌ ማስገባት፣ ቆሻሻ ውሃ ውስጥ መስፈቅ፣ በሰገራ የተጨማለቀ ጨርቅ አፍ ውስጥ መክተትና ሌሎችም ተመሳሳይ መንገዶች በድሮ ስርዓት ጊዜ አገልግሎት ላይ ይውሉ ነበር። አሁንም ጥቅም ላይ ይውላሉ፣ ነገር ግን በጣም ልልና ኋላ ቀር መንገዶች ናቸው። እስረኛውን እንቅልፍ መከልከልና እንደሚገረፍ ማስፈራራት እንደኔ የአማተር ስራዎች ናቸው። አብዮቱን ለመጠበቅ ያስቻሉን ውጤታማ መንገዶች ብዙ ናቸው። ስለዚህ የተወሰኑትን ብቻ ጠቅሳለሁ። በሴቶች ብልት ጠርሙስ አስገብቶ ወደ ውስጥ በእርግጫ መምታት፣ የጋለ ብረት በፊንጢጣ ውስጥ ማስገባት፣ በክንድ ወይም በዳሌ አካባቢ የሚገኝ ቆዳን ደረጃ በደረጃ ቀስ ብሎ መላጥና የሚገረፈውን ዲቃላ የራሱን ስጋ ማብላት፣ የፈላ ዘይትና በጣም የቀዘቀዘ ውሃ ውስጥ በማፈራረቅ መንከር፣ ወደ ሲኦል ጉዞ የምንለው ማለት ነው፣ በፒንሳ አፍንጫን መንቀል፣ ፕላስቲክ ሰርጀሪ የምንለው የእስረኛውን ብልት ቆርጦ በፊቱ ለእናቱ ማብላት። ይሄ መንገድ እጅግ ውጤታማ ከመሆኑ የተነሳ እናቶቹ ብዙውን ጊዜ ያብዱ ነበር። ያመረቀዘ ቁስል ላይ ጨው መነስነትና ሽንት መሽና። አስር አለቃ ይመር በሸቀጣ ሸቀጥ ሱቅ ውስጥ ያሉ እቃዎችን እንደሚጠቅስ አይነት ነበር የሚናገረው። እነዚህንና ሌሎችንም ስልቶች አውቅ ነበር። ሆኖም ሰቀጠጠኝ። ሌሎች ተመልካቾችም ይሰቀጥጣቸዋል ብዬ አስቤ ነበር። ይሁን እንጂ ያለነው በድረ ሽብር ዘመኗ ኢትዮጵያ ውስጥ እንደመሆኑ ሰው ሁሉ ፊቱ ምንም ስሜት የማይነበብበትና ልክ አስተማሪያቸው በሩቅ አገሮች ስላሉ አስደናቂ ሁኔታዎች እንደሚተረክላቸው ተማሪዎች ባንክሮ የሚከታተል ነበር። በእነዚህ ሁሉ አመታት ረፍት ወስደህ ታውቃለህ? አጥራለቃ ጠበቃው ጠየቀ። በእውነቱ ከጣቢያ ወጥቼ አላውቅም። በየሳምንቱ እሁድ ካንሳለቃ ተሾመ ጋር በመሆን ልዩ የመዝናኛ ዝግጅት ነበረኝ። እሁድ እሁድ የምናስተናግደው ከ16 ዓመት እድሜ በታች የነበሩ እስረኞችን ነው። ለማናዘዝ ቀላል የሆኑ ነገር ግን ለመቋቋም ሲሞክሩ በጣም የሚያስቁና የሚያዝናኑ ናቸው። ከጠየቅከኝ አይቀር በጣም ጥሩ እውነትም ፈዋሽ የሆነ የረፍት ጊዜ ነበር። ጠበቃው በመቀጠል ለአብዮቱ ያደረግከው ሁሉ በጭካኔ የተሞላና ኢሰባዊ የሆነ ተግባር ነው የሚል ስሜት ተሰምቶ ያውቃል? እኔ ፈላስፋ አይደለሁም፣ ግን ጭካኔ ምንድን ነው? ጭካኔ ማለት በተራቀቀና በሚያሳምም መልኩ ልጅን መቅጣት ሲቻል በንዴት በጥፊ መምታት ማለት ነው። ጭካኔ ማለት ወንዶችን ወደ ለስላሳ ሴታሴት ፍጡራን የሚቀይር ለቀቀኝነት ማለት ነው። መንግስት መጠበቅ አለበት። ጥፋተኞች መቀጣት አለባቸው። ሴራዎችና ደባዎች መጨፍለቅ አለባቸው። እኛ በዚህ ውስጥ የራሳችንን ድርሻ እንወጣለን። ትክክል ነው፣ ሰዎች ነን። እንዲሁም ከሰዎች ጋር ነው የምንሰራው። የምንሰራው ስራ በሰው የተፈለሰፈ ብሎም ሰው ላይ የሚደረግ ነገር ነው። እኔ እዚህ ውስጥ ምንም ኢሰባዊ ነገር አይታየኝም። ታሪካችን እንደሚያሳየው ብዙ ስቃይ የደረሰብን የምህረትና የሰባዊነትን ጽንሰ ሐሳቦች ይዘን ባመነታንባቸው ጊዜያት ብቻ ነው። አጼ ቴዎድሮስ ይበልጥ ጨካኝ ቢሆኑ ኖሮ ኢትዮጵያን አንድ ማድረግና እንግሊዞቹንም ማሸነፍ ይችሉ ነበር። በትጋት ባንገርፍ ኖሮ በሴራ ተጥለቅልቀን ነበር። ግርፋትን ወደ ላቀ የአሸባሪ ደረጃ ባናደርሰው ኖሮ የተቆረጡ እጆችን በአስከሬን ላይ በመስማር መምታት ወይም የእስረኞችን አካላት በመቆራረጥ ለህዝብ ማሳየት ወደ መሳሰሉት አሰራሮች ባንዞር እኮ በሰፊው ህዝብ ልብ ውስጥ ሽብርን መዝራት አንችልም ነበር። ሩሲያዊው አስተማሪያችን እንደነገረን ጭካኔ የሚባለው ነገር ኢምፔሪያሊስቶች በእኛ ላይ የቃጡት ደባ ነው። ኩባዊው መምህራችንም እንዳለው ጭካኔ በራእያችን ልናሸንፈው የሚገባ ነገር ነው። ምስራቅ ጀርመናዊ ኮሎኔል እንደሚለው እኛ የምንሰራው ስራ ሰብአዊ ሲሆን የጠላቶቻችን ስራ ደግሞ ፍጹም ኢሰባዊ ነው። እኔም ከዚህ የተለየ አስቤ አላውቅም። ስራህ የቤተሰብ ህይወትህን አስተጓጉሎብሃል? የተገለልክ ይመስልሃል? አለ ተከላካይ ጠበቃው። እኔ ጥሩ የሚከፈለኝ ከመንግስት አክብሮት የተሰጠኝ የተገበርኩ ዜጋ ነኝ። ከዚህ በላይ ምንም አልሻም። በእርግጥ ከባለቤቴ ጋር የማሳልፈው ብዙ ጊዜ የለኝም። እሷም ወደ ስራ ቦታ መምጣት አትወድም። ቢሆንም ስራዬ በጣም የሚያረካኝ በመሆኑ ሌላ አይነት የእርካታ ምንጮችን አጥብቄ አልፈለኩም። በአቃቤ ህጉ ከተጠቀሱት ሁለቱ መኮንኖች ጋር እንዴትና ለምን እንደተጣላ ልትነግረን ትችላለህ? ተከላካይ ጠበቃው ጠየቀ። እኔ ሁልጊዜም መስጉን ፖሊስና የደህንነት መኮንን ነበርኩኝ። አንድም ቀን በስነ ምግባር ጉድለት ወይም ኃላፊዎችን ባለመታዘዝ ተከስሼ አላውቅም። በመሆኑም ከሻለቃ እንግዳና ከሻምበል ከሰተ ጋር ያጋጠመኝ ችግር እውነተኛ ማንነቴን አያንጸባርቅም። ችግሩ የጀመረው ዛሬ 6 ወር በፊት ነው። ማነቀው የቱ ጋር እንዳለ ባላውቅም ሳምንታዊ የእስረኛ ድርሻችንን እያገኘን አለመሆኑ ግልጽ ነበር። ከዚያም አልፎ የሚጣሉልን ምንም ጥቅም የሌላቸው በጥቁር ገበያ የሚነግዱ የቀበሌ ኃላፊዎች፣ ከአንዳንድ ትላልቅ ሰዎች ቢስቶች ጋር ከሚያስፈልገው በላይ የተወዳጁ ካድሬዎች፣ 2 ወይ 3 ኩንታል ስኳር ደብቀው ያከማቹ ባለሱቆች ምናምን ነበር። ተስፋ የሚያስቀሩት ሁኔታ ከመሆኑ የተነሳ እኔ ትዕግስተኛ ሰው ባልሆን ኖሮ ራሴን ለማጥፋት እንዳስብ እገፋፋ ነበር። እንደዚህ አይነት የማይረቡ እስረኞች መንፈሳቸው ተሰብሮ በፍርሃት ራሳቸውን ስተው በላያቸው ለሽንታቸውን እየሸኙ ወደኛ ነበር የሚመጡት። እነዚህ ለእንደኛ አይነቶቹ ባለሙያዎች ምን ያደርጉልናል? እኛ የምንፈልገው ለክህሎታችን ፈታኝ የሆኑትን ግትሮችን ነው። በፍርሃት እየተንቀጠቀጡ የሚመጡትን አንፈልጋቸውም፣ ምክንያቱም እነሱን ማስፈራት የኛ ስራ ነው። ስለዚህ መንፈሳችን ወደ መሰበር ደረሰ። የሚመጣልን ጥሬ ዕቃ ችሎታችንን የሚፈትን ባለመሆኑ የመሻሻል እድል አልነበረንም። በመሆኑም አቤቱታ አቀረብኩ። እንደሚመስለኝ ለአመቱ ምርጥ ገራፊ ሽልማት በኃይለኛውና በመፎካከረው 50 አለቃ ተሾመም አቤቱታ ቀርቧል። ድሮ አሸናፊው
አስር ተጨማሪ ግትርና ጋግርታ መስረኞች እንዲመራመርባቸው ይጨመሩለት ነበር። አሁን በግማሽ ቀንሷል። ቢሆንም አሁንም እጅግ የሚያጓጓ ሽልማት ነው። ሁለቱ መኮንኖች ያቤስታይን መነሻ ካለመረዳታቸው በላይ ለመንግስት ያለኝን ታማኝነት አጣያቂ የሚያደርጉ ተንኳሽ ቃላትንም ተናግረዋል። ሻለቃው እስረኞች እየተለቀቁና አዲስ የሚታሰሩትም ቁጥራቸው እየቀነሰ ስለሆነ አቤቱታ ለታላቁ ሊቀመንበር በቀጥታ አቅርባለኝ። ሻምበል ደግሞ አብዮቱ ባሁን ወቅት በርካታ ጣራቶች የሉትም፣ በመሆኑም ተጨማሪ እስረኞች ይሰጡኝ ብሎ መጠየቅ የአብዮቱን ድልና የፈጠረው መረጋጋት መጠራጠር ነው አለኝ። ለተሰማኝ ስሜት ለስነ ምግባሬና አብዮቱን ያለማቋረጥ ለማገልገል ለነበረኝ ፍላጎት ግድ የለሽ ነበሩ። በጣም ተናድጄ የጠላት እጥረት ያለበት አብዮት መቀልበስ አለበት በማለት በድንፋታ ተናግሬያለሁ። አብዮታችን እንደዚያ ነው ብዬ አላምንም። ታላቁ ሊቀመንበር አንድ ጊዜ እንደተናገሩት አሁንም በርካታ ጠላቶች አሉን። ማድረግ ያለብን የገቡበት ገብተን በጠቅላላ አፍረን ማምጣት ብቻ ነው። ከዚህ በፊት ታስረው የነበሩና የተለቀቁ አናርኪስቶችንም እንደገና በማሰር ዳግም መጠቀም ይቻላል። ብዙ ነገሮች ማድረግ ይቻላል። ለዚህም ነው እስር ቤቶችን እና ወህኒ ቤቶችን ጣራ ድረስ በእስረኞች ለመሙላት ያለው ስንፍና ለማብራራት ልቀተኝነትና ፍራቻን በመጥቀስ ጭምር የተናገርኩት። ሰው አስቀይሜ ያለው በጭራሽ አይመስለኝም። ከመታሰሬ በፊት በነበረው አንድ ወር ቀድሞ የነበረኝን ድርሻ ማሟላት አልቻልኩም። ይባስ ብሎም አንድም የኔን ብቃትና ችሎታ የሚመጥን እስረኛ አላገኘሁም። ምን ተሰጠኝ? ተማሪዎቻችን አንዱ ጋር በህልሟ ወሲብ እንደፈጸመች ያመነች ሴት፣ ይህ ሁሉ ጊዜ በድብቅ ቄስ የነበረ መሆኑን ለመናዘዝ በመቻሉ ደስተኛነቱን ሲገልጽ የነበረ ካድሬ፣ የደበቀው የክብሪት ክምችት የተያዘበት ነጋዴ፣ በህዝብ ሽንት ቤት ውስጥ የተጻፈ ጸረ መንግስት ጽሑፍ አንብቦ መሳቁን ያመነ ተማሪ፣ ታፍሶ ሚሊሻ ውስጥ የገባ ልጁ እንዲመለስለት የጠየቀ አባት፣ ወዘተ። የማይረባ ነገር ብቻ ነበር። ሊያሳብደን የሚችል ነገር ነው። ይፈረድብኛል? አይኖቹን ወደ ዳኛው በማዞር በማስተዛዘን ጠየቀ። ዳኛ የተንፍሱም የተረዳውና ያዘነለት ይመስል ነበር። አደገኛ ምልክት። ግን ምንም ቢሆን የበላይ መኮንኖችን እንድትሳደብ ሊፈቀድልህ አይገባም ሲል ጮክ ብሎ ተናገረ ዳኛው። አልተሳደብኩም ክቡር የዕጣ ፈንታችን ዳኛ ሲል ተከሳሹ የግርፋት ሰለባዎቹ በእርግጠኝነት ሰምተውት በማያውቁት የድምፅ ቃና አለቃቀሰ። የነበረውን አጠቃላይ አስጨናቂ ሁኔታን የገለጽኩት የእስር ሁኔታውን መላላት ሌላ ምን ይሉታል? ቃላት አጠቃቀም ላይ ብዙም ጎበዝ አይደለሁም። ስትንተባተብ አልሰማሁህም። ዳኛው አጸፋውን መለሰ። አምሳ አለቃ ተሾመንስ እንዴት ሞራሉን ለመንካት ደፈርክ? ክቡር ዳኛ፣ የባልደረባዬን ሞራል አልነካውም አለ አስር አለቃው። እሱም እንደኔ ባለሙያ ገራፊ ነው። ሁላችንም ምንም ሞራል የለንም። እኔን ሊያንበረክክ የሚችልባቸው የተራቀቁ ስልቶች ስላነሱት ተበሳጭቶ ነው። ተሳልቄበታለሁ። ይህንንም በጣም ወዶታል፣ ምክንያቱም የራሱን ክብረ ወሰን እንዲሰብር ስላነሳሳሁት፣ ራሱን እንዲያሸንፍ ስላረኩት። በእውነቱ በጣም ወዶት ነበር። ብስጭቱ የመጣው ያጠራቀመው ቴክኒክ ሁሉ እኔን ለማንበርከክ በቂ ሊሆን እንደማይችል በማወቁ ነው። ለዚህ ተጠያቂው እኔ ነኝ። እንዲያውም አምሳለቃውን ያሉበትን ድክመቶች በማመላከቴና ከአብዮቱ የበለጠ ትምህርት እንዲያገኝ መንፈሱን ስለቀሰቀስኩለት ልበረታታ ይገባኛል። ዳኛው በጉዳዩ የተስማማ አይመስልም። ተከላካይ ጠበቃው ለመናገር ተነሳ። አስር አለቃ ይመር የተናገረውን እውነቱንና እውነቱን ብቻ ነው። የሚጠቀማቸው ቃላት ትንሽ የሚያበሳጩም ቢሆኑ ምክንያቱ አብዮቱንና ለአብዮቱ የሚሰጠውን አገልግሎት ከምንም ነገር ስለሚያስቀድም ነው። በባለሙያ እጆች ውስጥ ያለፉ ቁጥር ስፍር የሌላቸው እስረኞች አሁን ምርጥ ዜጎች መሆናቸው እየተረጋገጠ ነው። ከቀድሞ እስረኞች የአድናቆት ደብዳቤዎች ይደርሰዋል። እስካሁን ድረስ እምነት የለሽ የነበርኩ መሆኔን ስላሳየኸኝ አመሰግናለሁ ሲል አንድ ቄስ ጽፎለታል። ለመራመድ ሁለት እግር እንደሚያስፈልገኝ ስላረጋገጥክልኝ አመሰግናለሁ ሲል እግሩ የተቆረጠ ሰው ጽፎለታል። የራሴን ስጋ እያበላህና የራሴን ደም እያጠጣ በእስር ቤት ውስጥ ከረሃብና ቀጥም ያዳንከኝን ፈጽሞ አረሳውም ሲል ሌላው ጽፎለታል። ምስጋና ላንተ ይሁን፣ ከእንግዲህ የትምክተኛ ወንዶች መጫወቻ አልሆንም ስትል ጠርሙስ በብልቷ የተመታባት ሴት ጽፋለታለች። ምስጋና ይግባህና ከእንግዲህ የምጨነቅላቸው ሁለት ልጆች የሉኝም ስትል ሁለት ወንድ ልጆቿ የአስር አለቃውን እንክብካቤ በሕይወት ማለፍ ባለመቻላቸው ሁለታዋን ያረሳችና ጽፋለታለች። በየሳምንቱ በርካታ ደብዳቤዎች ይመጡለታል። ይህ ሰው የብረት ቤት ውስጥ ሊቀመጥና ሊወገድ ይገባዋል? እኔ አይገባውም እላለሁ። በርግጠኝነት ከቡርዳኛ ከኔ ጋር ይስማማሉ። ተቃውሟለኝ ቡርዳኛ አቃቤ ህግ ጮኸ። ህግ ነው እናም ተግባራዊ መደረግ አለበት። አስር አለቃው ትንሽም ቢሆን እጁ ላይ በነበረው መርካት ነበረበት። እሱ ማን ነውና ነው አቤቱታ የሚያቀርበው? ማን ስለሆነ ነው ይጨመርልኝ የሚለው? ያ አይነት አስተሳሰብ አይደለም እንዴ ሰራተኞች የደሞዝ ጭማሪ እንዲጠይቁ የሚያነሳሳቸው? ምርጥ የሶሻሊስት የኢትዮጵያ ዜጎች ባላቸው ነገር ብቻ መርካት አለባቸው። ተጨማሪ ነገር መጠየቅ፣ ተጨማሪ ነገር መፈለግ ለምንም አይነት ምክንያት ቢሆን ጸረ አብዮታዊነት ነው። የበለጠ ማጣትን መፈለግ፣ የበለጠ ለመሰቃየት መፈለግ፣ ጉስቁልናን ድህነትን መሻት፣ ይህ የበለጠ የሚደነቅ የበለጠ ለእውነታ የቀረበ በመሆኑ የበለጠ አብዮታዊነት ነው። ተከሳሹ ይህን ሁሉ ተቃርኗል። የበላይ ኃላፊዎቹን ተሳድቧል። እንዲሁም ሌሎቹን የጠቀስኳቸውን ወንጀሎች ፈጽሟል። ሊቀጣ ይገባዋል። እስማማለሁ አለ ዳኛው። ነገር ግን የጠባይ ማረሚያ የጉልበት ሥራ ትክክለኛው ቅጣት አይደለም። ተከሳሹ ወደ ቀድሞ የሥራ ገበታው እንዲመለስ፣ ነገር ግን ለሚቀጥሉት 5 ዓመታት ከመታሰሩ በፊት የነበረው ድርሻ በግማሽ ተቀንሶ እንዲሰጠው ፈርጀበታለሁ። በተጨማሪም የአምሳ አለቃ ተሾመ ድርሻ ለሚቀጥሉት 5 ዓመታት አሁን ካለው በግማሽ እጥፍ ተጨምሮ እንዲሰጠው። ተከሳሹ ጮኸ። ክቡር ዳኛ ለምን አይገሉኝም? እንባ በግንጮቹ እየወረደ ነበር። እብደት የጀማመረው መሰለ። ቢያንስ የነበረኝን የማትረባ ድርሻ ይስጡኝ ሲል ለመነ። አይሆንም ሲል ዳኛው በማያዳግምና ይመርን ስለገዛ ሙያው የሚያስተምረው ብዙ ነገር እንዳለ በሚያረጋግጥ ድምፅ ተናገረ። ተከሳሹ ወደ ብረት ቤቱም እየተመለሰ እየጮኸ ነበር። ድርሻዬን ቢያንስ የተሾመን ድርሻ እንደነበረው አድርጉት። ለ15 ዓመት አገልግሎት የሚከፈለኝ ይህ ነው። በችሎቱ ውስጥ ትርምስ ተፈጠረ። እስረኛው ሲያለቅስና ሲለምን፣ ዳኛውም አይሆንም ማለቱን ቀጥሏል። በመጨረሻም ይመር ከችሎቱ እንዲወጣ ተደረገ። መንፈሱ ተሰብሮ በኢትዮጵያውያን ዘንድ እንደሚባለው ሁሉም የየራሱ መቅደላ አለው። ከተመልካቹ መካከል የነበሩ አንዳንድ ሰዎች ለአስር አለቃ ይመር እንዳዘኑለት ብነግራችሁ ስንሰቃይ ደስ የሚለን ሰዎች እንደመሆናችን የሚደርስብን ስቃይ ሁሉ ይገባናል ብላችሁ ትደመድሙ ይሆን?
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።